የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ የፓርላማ ንግግራቸው የብዙዎችን ቀልብ የሳበና አሁንም በማነጋገር ላይ ያለ ነው። ህዝቡን ይቅርታ ጠይቀን ይቅርታ ተደርጎልናል ያሉትን ድርጅታቸውን ገዥውን ኢህአዴግ ተጠያቂ አድርገው በትጥቅ ትግል የተሰማሩ 3 ድርጅቶች ጦርነት ዋጋ የለውም ሐሳባችሁን ቀይሩ ሲሉ ጥሪ አሰምተዋል። ጉዳዩ ከመመለከታቸው ታዲያ 2ቱን አግኝተናል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳንና የኦጋዴን ነጻነት ግንባር የኮሙኒኬሽንስ እና የስራ አስፈጻሚ ኮሚቴ አባሉን አቶ ሐሰን አብዱላሂን በስልክ አነጋግረናል። አሉላ ከበደ ነው 2ቱን ያነጋገራቸው።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ለፓርላማው ባቀረቡት ንግግራቸው ድርጅታቸውን ገዥውን ፓርቲ ኢህአዴግንም በትጥቅ ትግል የተሰማራችሁ 3 ድርጅቶችንም አዛምደው አንስተዋል። ድርጅታቸውን የተቹበት እናስቀድምና ስለ ድርጅቶቻቸው ያሉትን አስከትላለሁ።
ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል ሐሳብ መያዝ ያስፈልጋል። መንግስት ስንሆን፣ ኃላፊነት የሚሰማን መንግስት ስንሆን ደግሞ በታድሶ ጊዜ በዝርዝር እንዳየነው የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛንን ብለን መስጠቅም።
ጠቅላይ ሚኒስትሩ ካደረጉት ረዘም ያለ ዝርዝር ያለው ሐሳብ ቀንጨባ አድርገን የወሰነው ነው ያሰማናችሁ። በአሸባሪነት የተፈረጁ ተጠያቂ የሆኑ ኃይሎች ለምን ይፈታሉ በሚል አንዲት ፓርላማ አባል ላቀረቡላቸው ጥያቄ ነው ይሄን መልስ የሰጡት። በቅድሚያ ይሄን ሐሳብ በራሱ እንዴት ትመለከቱታላችሁ? አቶ ዳውድ እርሶን ላስቀድም።
አዎ፣ እኛ እንደምንረዳው ዶክተር አብይ በትክክል እዚህ ላይ እንዳስቀመጠው መንግስታዊ አሸባሪነት ስቴት ቴሮሪዝም ኢትዮጵያ ውስጥ ላለፉት 44 ዓመታት የኢትዮጵያን ሕዝብ ያሰቃየ ነው። ላሉት የትጥቅ ትግሎች ዋነኛው ምክንያትና ዋነኛው ሰበብ ይሄ ነው። ወደዚህ ወደ 27 ዓመቱ ከመጣን ደግሞ በ1992 ጀምሮ በየጊዜው ወደ ትጥቅ ትግል የገቡ ኃይሎች አሉ። መጀመሪያ ወደ ትጥቅ ትግል የገባው የኦሮሞ ነጻነት ግንባር ነው። ሰበቡ የኢፒአርዴፍ መንግስት በዛን ጊዜ ፕሬዚደንት መለስ ዜናዊ ናቸው የሚመሩት የሽግግሩ መንግስት ፕሬዚደንት፣ በሳቸው አፍ ጦርነት ነው የታወጀው። ያ ጦርነት በእኛ ላይ ነው የታወጀው። ይሄ ነው ሰበብ ሆኖ ወደ ትጥቅ ትግል የመለሰን። ይሄ ሰበብ ቀጥሎ ሌሎችም ድርጅቶችን በከፍተኛ ደረጃ የነካና ወደ ትጥቅ ትግላቸው ያስገባ በየደረጃው ነው። የኢትዮጵያን ሕዝብ ደግሞ የተዋቀረ የመንግስት ሰራዊት፣ የመንግስት የታጠቀ ፌዴራል ፖሊስ፣ የአካባቢ ፖሊስ እንዲሁም ደግሞ የደህንነት መዋቅር በኢትዮጵያ ሕዝብና በተለይ በኦሮሞ ሕዝብና በሌሎችም ጭቁን ሕዝቦች ላይ በጣም አስከፊና ግፋዊ እርምጃ ሲወስዱ የነበረ ነው። ለትጥቅ ትግሉ ይሄ ዋነኛው ሰበብ ነው። በዚህ እናምናለን።
መልካም። አቶ ሀሰን እርሶስ እንዴት ተቀበሉት ይህን ንግግራቸውን?
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና የተናገሩትን ንግግር በጣም ደስ የሚልና ታሪካዊ ንግግር ነበረ። ከአሁን በፊት በኢትዮጵያ ያልታየ እና በጣም ነው የተቀበልነው እና ለወደፊቱ በተግባር የሚታዩ ጉዳዮች ናቸው እና አቶ ዳዊት እንዳሉት እኛ ትጥቅ ትግሉን ፈልገን ሳይሆን የተገፋፈንበት እና የኢትዮጵያ መንግስት ህዝቦቻችንን ጦርነት አውጆ በእኛ ላይም ጦርነት አውጆ ከዛ በኋላ ነው በጦርነት የኢትዮጵያን ሽግግር መንግስት ትተን መሳሪያችን አንስተን ህዝባችንን ከተለያዩ ቡድኖች ለመከላከል መሳሪያ ያነሳ ነው። በኢትዮጵያ ውስጥ እንደሚታወቀው ያው ብዙ ችግሮች አሉ። ይህንን ችግሮች ደግሞ ዶክተር አብይ አህመድ እንደተጠቀሱት የኢትዮጵያ መንግስት እናስተዳደራቸዋለን የሚሉትን እንገዛቸዋለን የሚሉትን ህዝብ የበደሉ፣ የገዙ፣ የገደሉ፣ ያሰቃዩ ስለነበረ ያን መፍትሄ የሚገኝለት ከሆነ በጣም ጥሩ። እኛ ያንን ነበረ የፈለግነው። ያን አሁን ካወቁ በደንብ ነው የምንቀበላቸው።
መልካም። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የገዛ ድርጅታቸውንና መንግስታቸውን ትክክል አይደለም፣ ህዝቡን ይቅርታ ጠይቀናል፣ ኃላፊነት እንወስዳለን ብለው ያን ይቅርታ ግን በተቃውሞ ጎራ ለተሰለፉም በኃይል ጠመንጃ ላነሱም ሊሰጥ ይገባል ሲሉ በቀጥታ በትጥቅ ትግሉ ለተሰማራችሁ ድርጅቶች ሰጡን አስተያየት እናስከተለ።
ይህ ሲባል ግንቦት ሰባት፣ ኦነግ፣ ኦብነግ በዚህ አጋጣሚ ጊዜ ያለፈበት ፋሽን ነው፣ ውጊያ አቁማችሁ ነው፣ አይጠቅምም። ዶክተር ብርሃኑ ነጋ እኔን ገለው ወይም አስገድሎ ስልጣን መያዝ፣ እኔ እሳቸው እንግዲህ ያስገድዬ ስልጣን ላይ መቆየት፣ ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም፣ ጥይት ማባከል ጠቃሚ ሀሳብ አይደለም።
ጠቃሚ ሀሳብ አይደለም፣ ጊዜ አልፎበታል። ጠመንጃ ማንሳት፣ ኢትዮጵያ ላይ ጥይት መተኮስ አይጠቅምም ነው ያሉት። ጠቅላይ ሚኒስትሩ ራሳቸውን ተጠያቂ እንዳደረጉት እናንተንም ያደርጋሉ። ዛሬም ያምናሉ በትጥቅ ትግል መቀጠል አለብን ይላሉ።
ዋነኛው ነገር አሁን እንደ ዶክተር አብይ አቀማመጥ የትጥቅ ትግል ፋሽን ነው ብሎ መናገር የእኛን አባሎች የእኛን ህዝብ ወጣቶች ያስከፋ ነው። ለምን? ወደ ትጥቅ ትግሉ የገባንበትን ምክንያቶች መጀመሪያ ዘርዝሬያለሁ። ዋነኛው ኢትዮጵያ ላይ የተዘረጋው ስርዓተ መንግስትና በሱ ስር ያሉ የሚጠቀምባቸው መዋቅሮች በጣም ጨካኝ የሆኑ ኃይል ይዞ ነው የኢትዮጵያን ህዝብ ሲጨፈጭፍና ሲገል ከረመው። ይሄ መዋቅር አሁንም እዛው አለ፣ የደህንነቱም፣ የሰራዊቱም፣ ሌላውም የፖሊስ መዋቅሩም። ይሄ መዋቅር ደግሞ ተጠያቂነት ከወሰዱ አንድ መፍትሄ ያስፈልገዋል። የትጥቅ ትግሉን ደግሞ የመጨረሻ ለማድረግ አንድ ስርዓትና ሜካኒዝም አለ። ያ ሜካኒዝም ኢትዮጵያ ውስጥ ላለፉት ስንት አመታት በሙሉ የኢትዮጵያ ህዝብ ተጠያቂነት ያለው መንግስት አግኝቶ አያውቅም። የሚገዛውና የሚጨፈጭፈው መንግስት ነው እንጂ በሰላማዊ መንገድ ህዝቡ ተደራጅቶ በዲሞክራሲ መብት ተጠቅሞ በግለሰብም በድርጅትም በቡድንም እንደ ግለሰብም የሚያምንበትን ማካሄድና ለህዝቡ ውስጥ መንቀሳቀስ ስላልቻለ ነው ትጥቅ ወደ ትጥቅ ትግል የገባው። በድሮ ጊዜ እንደዚህ አይነት መንግስትን የተቃወሙ ሽፍቶች፣ ወንበዴዎች፣ አገር ገንጣዮች ይባላሉ። አሁን ደግሞ ፋሽን የሚባል ነገር መጣ። ይሄ መፍትሄ አይሆንም። ይሄንን በውስጣቸው ቢያዩ ጥሩ ነው።
ይሄ መፍትሄ አይደለም፣ ጊዜ ያለፈበት የሚለው የተነሳንበትን አላማ በአግባቡ ከግምት የሚያስገባ አይደለም ብለው ተችተዋል። እርስዎ ግን ለረዥም አመታት በትጥቅ ትግል እንደቆየ ቀደም ብሎ ያቀረቧቸውን ወደ ትጥቅ ትግል ያስገቧቸውን ምክንያቶች በዘረዘሩበት መንፈስ መቼ ነው የትጥቅ ትግሉን የምታቆሙት? ምን አይነት ሁኔታዎች ናቸው ለዛ መሰረት የሚሆኑት?
በጣም ጥሩ። አሁን ኢትዮጵያ ውስጥ በጣም የተወሳሰበ የፖለቲካና የወታደራዊና የደህንነት ችግር ነው ያለው። በዛ ላይ አልፎ ተርፎ ደግሞ የማህበራዊና ኢኮኖሚያዊ ችግሩ በጣም ሰፊ ነው። ይሄ ኢፒአርዴፍ 27 አመት መርቷል። አሁን ባለንበት ሁኔታ በውስጡ በጣም የተሰነጣጠቀና እያንዳንዱ ድርጅትም በውስጡ ችግር ያለው ነው። ይሄ ችግር ወደ ሳይ ወርዶ መሰነጣጠቁና አመለካከቱ በሰራዊቱና በደህንነቱና በፖሊስ ኃይል ውስጥ እየገባ ነው። መንግስት ብቻውን የመፍትሄ አካል ሆኖ ጥሪ ሊያቀርብ አይችልም። ስለዚህ ያገባኛል የሚሉ የመጨረሻ መፍትሄ እንስጥ የሚባል ከሆነ የሁሉንም የቡድኖችና የድርጅቶች ሌሎችም አካሎች ጥያቄዎችን የሚያስተናግድ በጣም በብስለት ሁሉም አንዱ የአንደኛውን የፖለቲካል ፕሮግራም ሳያወግዝና ሳይሸሽ ወደ መፍትሄ የሚወስደን ሁሉን አሳታፊ የሆነ ችግር መንግስት ነው እንጂ ኢፒአርዴፍ የራሱን ችግር ተወጥቶ እንደገና የኢትዮጵያን ችግር ራሱ የፈጠራቸውን የደህንነትና የወታደራዊና የፖለቲካ ችግር የሚፈታና የለውጥ መሪ መንግስት ሊሆን አይ
ስለዚህ እርስዎ ሁሉን ያቀፈ የሽግግር መንግስት መምጣት አለበት ለዚያ ሂደት ነው የሚሉት?
ይሄ ትክክለኛ መፍትሄ ነው ብለን የምናምን።
መጨረሻ ጥያቄ ላስከትል። ለሌሎች የተቃዋሚ ወገኖች በአገር ውስጥም በውጭም ያሉ ከሽግግር መንግስት በመለስ ሁሉን አቀፍ ብሔራዊ ንግግር ይደረግ የሚለውን ጥሪ በተደጋጋሚ ሲያሰሙ ቆይተዋል። ያ ለእናንተ ትርጉም ይሰጥ ይሆን? ሁሉን አቀፉ ንግግር አሁን ባለው ሁኔታ ውስጥም የሚደረግ ከሽግግር መንግስት በመለስ ስለሆነ ትርጉም አለው ለእርስዎ?
ሁሉን አቀፍ ንግግር ወዴት የሚያመራ ወዴት የሚወስድ ማን የሚመራው በየትኛው አካል? ይሄንን ሀሳባቸውን ካገኘም በኋላ ነው ይሄንን መልስ መስጠት የሚቻለው።
መልካም። አቶ ሀሰን የቀደመው ጥያቄ ለእርሶም ተመሳሳይ ነው።
ጠመንጃ እኛ ያነሳ ነው ቅድም እንደጠቀስኩት ያው ተገደል ነው የራሳችን ህዝብ ለመከላከል ብለን ነው ጠመንጃ ያነሳ ነው። እና ጦርነት ሲኖር ሰው ይገደላል እንጂ ሰው አይኖርም። እና ችግር መሆኑን ሁሉም ይገነዘባል። እና እኛ መርጠን አይደለም ይሄንን ጦርነት ያነሳነው፣ ከኢትዮጵያ ህዝብ በፊት ነው ጦርነት የጀመርነው። ምክንያቱም የኛ ችግር ከብዙ አመታት ከ1960ዎቹ ጀምሮ እስካሁን ድረስ የተለያዩ የኢትዮጵያ ገዢ መርሆች ጋር ሲንዋጋ ነበር የቆየው። ይሄ አሁን የኢህአዴግ መንግስት የባሰ መንግስት ይሁን እንጂ የኛ ታሪክ ብዙ ከኢትዮጵያ ጋር ሲንዋጋ የቆየን ታሪክ ነው ያለነው። እና አሁን መፍትሄ ይገኝለታል፣ ሁኔታዎቹን ተረድተናል ከተባለ አቶ ዳዊት እንደጠቀሱት ሁሉንም አቀፍ የሽግግር መንግስት ወይም ኮንፈረንስ ተጠርቶ በኢትዮጵያ ውስጥ ያለው ችግር የተለያዩ በጣም ኮምፕሌክስ የሆኑ ችግሮች ስላሉ በጋራ እንዲፈታና ዲሞክራሲ፣ ፍትህ የሰፈነበት ህዝቡ የራሱን እድል የራሱን የሚወስንበት እና ፓራሜትሮች፣ ሜካኒዝሞች አሉ። ይህንን ሁሉ ቅድመ ሁኔታዎችን አዘጋጅቶ አብረን ይህንን ሁኔታዎችን በጋራ መፍትሄ የምናገኝበትን ዘዴ መፍጠር አለብን ነው እንጂ አሁን እርስ በራሳችን ብንገዳደል ወይም ሀሳቦቹ በጣም ጥሩ ናቸው አሉ ቅድም እንደጠቀስኩት ዶክተር አብይ እንደተናገሩት፣ ግን ይሄ በተግባር ማሳየት አለባቸው። እስካሁንም ያሉት ሰራዊቱ፣ ደህንነቶቹ፣ መዋቅራቹ እስካሁንም እዚያው ነው ያሉት እና አሁንም በተለይ በደቡብ የኢትዮጵያ ህዝቦች በተለይ በኦሮሚያ እና በሶማሊያ በኩል ይህ ሁሉ ከዚህ በፊት ከንግግሩ በፊት ወይም ከትልቁ ኮንፈረንስ ችግር መንግስት ይህንን ሁኔታዎችን ከመፈታቱ በፊት ይህንን መዋቅሮችን ማስቆም አለባቸው፣ መፍትሄ ማግኘት አለባቸው። ህዝቡ ሰላም መኖር አለበት። ከድርድሩ በፊት ሰላምና ፍትህ መኖር አለበት። እኛ ደግሞ እንደ ድርጅት ከአሁን በፊትም የኢትዮጵያ መንግስት ጋር በተናጠልም ተነጋግረን ነበረ፣ ተደራደረንም ነበረ፣ አልተሳካም። ምክንያቱም ድርድር እኮ ሲኖር የሁለቱ ፓርቲዎች ዝግጁ መሆን አለባቸው፣ ትምክተኝትም መኖር የለበትም እና ያንን ነው ከአሁን በፊት ሳይሳካ የቀረው። አሁን የኢትዮጵያ ጠቅላይ ሚኒስትር ዝግጁ ነን ካለ በእኛ በኩልም ዝግጁ ነን፣ ግን ቅድመ ሁኔታዎችን አቶ ዳዊት እንደገለጹት መኖር አለባቸው ነው የምንለውኛ።
መልካም። የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን የትላንት የፓርላማ ንግግር ተንተርሶ ለሰጣችሁኝ አስተያየት እንደ አቶ ዳዊት ኢብሳ ምላሽ የሽግግር መንግስት ያስፈልጋል፣ ሁሉን አቀፍ ንግግርም የሚሆን ከሆነ በማን የሚመራ በማን የሚዘጋጅ ነው የሚለውን እንጠይቃለን ብለዋል። አቶ ሀሰን አብዱላሂ የኦጋዴን ነጻነት ግንባር የኮሚኒኬሽን ጉዳዮች ተጠሪና የስራ አስፈጻሚ ኮሚቴ አባል፣ አቶ ዳዊት ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር፣ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች፣ በጠቅላይ ሚኒስትሩ ንግግር ስማቸው በምሳሌ የተነሳው ዶክተር ብርሃኑ ነጋ የሚመሩት አርበኞች ግንቦት ሰባት የሰጠውን ምላሽ በስልክ መስመር ጥራት መጓደል በድምጽ ማቅረብ አልቻልንም። ሆኖም የድርጅቱ የውጭ ግንኙነቶች ኃላፊ አቶ ነአምን ዘለቀ በሰጡን አስተያየት ድርጅታቸው የትላንቱን የጠቅላይ ሚኒስትሩ ንግግር ዝርዝሩ ሳይገቡ በአዎንታዊ መቀበሉን፣ የአስቸኳይ ጊዜ አዋጁን መነሳትና የአመራር አባላቸውን የአቶ አንዳርጋቸው ጽጌንና ሌሎች የፖለቲካ እስረኞች መፈታት ጀምሮ አዎንታዊ ላሏቸው እርምጃዎች በአጠቃላይም በሀገሪቱ እየተካሄደ ያለውን ለውጥ ይሁንታውን እንደሚሰጥና በአንጻሩ ታይተዋል ያላቸውን የቅልበሳ ሙከራዎች በጥንቃቄ እየተከታተለ መሆኑን ገልጠዋል። በአሁኑም ወቅት የንቅናቄው ከፍተኛ አመራር በኢትዮጵያ ጉዳዮች በመምከር ላይ መሆኑንና በቅርቡም የደረሰበትን ይፋ እንደሚያደርግ የውጭ ግንኙነት ኃላፊው ለአሜሪካ ድምጽ በሰጡት አስተያየት አመልክተዋል።